አድማጮቻችን እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ እየተዘጋጀ የሚቀርበው ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ ሐሙስ ከ7 ሰዓት እስከ 8 ሰዓት ኢስተርን ስታንዳርድ ታይም አላና ታይም እየተዘጋጀ ከቀረበ አሁን 10ኛ አመቱ ነው። አሁን ኦንላይን ያለ ነው። ሬዲዮ ስቴሽንን ትተናል። 1100 AM ነበር። ይሄ ስቴሽን ልታገኙት የምትችሉት tktaxes.com እንደገና ደግሞ አለ tktaxes.com ብላችሁ ላይ በመንመጣበት ጊዜ በግራ በኩል ላይ ማይክሮፎን ያለበት ጫን ብትሉት ይመጣል። ከዚያ በኋላ ደግሞ ፕሮግራሙ ካለቀ በኋላ ደግሞ ዛሬውኑ አፕሎድ እናደርጋለን። ከእግዚአብሔር ጋራ በአርካይቭስ ልትሰሙት ትችላላችሁ። አርካይቭሳችን የሚገኘው መሃል ላይ ዌብ ፔጁ ላይ ማይክሮፎን ታያላችሁ። ሞር የሚል ነገር አለ። ሞር ጫን ካላችሁት በግራ በኩል የዘንድሮና ያምና አለ። በቀኝ በኩል ደግሞ የ5-6 አመት ያዘጋጀናቸው ፕሮግራሞች አሉ። ሁሉም ሀቅ ስለሆኑ፣ ሁሉም የታክስ ጉዳይ ስለሆኑ አንዳንድ አጀስትመንት ያረጋችኋል ይኖራችኋል እንጂ የትኛውም የሆነ ፕሮግራም ብትሰሙ ያገለግላችኋል። ይሄ ፕሮግራም ለኢትዮጵያኖች እዚህ አሜሪካ ለሚኖሩ ኢትዮጵያኖች የታክስ ሕግና አንዳንድ ገንዘብ ነክ የሆኑ ጉዳዮችን ዲስካስ እናደርጋለን። በዛሬ ፕሮግራማችን የምንናገረው አንደኛ ባለፈው 2-3 ሳምንት ስለ ሶሻል ሴኩሪቲና ስለ ዲስአቢሊቲ ተናግሬ ነበር። ከነሱ ጋር በተያያዘ ደግሞ ከቻል ለምን ቆይተን አንወጣም የሚል ሳጀስቲን አድርጌያለሁ። ማለት ቆይተን ምን ነው እንግዲህ በ66 ምንወጣው ከሆነ በ70 ብንወጣ ወደ 30% በላይ ክፍያችን ላይ ይጨምራል። ግን በሌላ በኩል ደግሞ በጣም ፖፑላር የሆነው ቶሎ ብሎ መውጣት ነው። ቶሎ ብሎ ልንወጣው የምንችለው በ62 ነው። ለምንድን ነው ሰዎች በ62 የሚወጡት የሚል በመጀመሪያ እሱን እናገራለሁ። ከዚያ በኋላ ደግሞ የተለያዩ ባንኮች አሉ። የተለያዩ ባንኮች ሁሉም ለልዩ ስራ የተከፈቱ ናቸው። ባንኮቹ ምን አይነት ባንኮች አሉን የሚል እንወያያለን። ከዚያ ደግሞ ሪቴል ባንክ ነው በብዛት የምናውቀው፣ ሪቴል ባንክ ምንድን ነው የሚል ደግሞ ዲስካስ እናደርጋለን። በፕሮግራማችን መሀል ደግሞ የተለያዩ ሙዚቃዎች እናቀርባለን። አሁን በጣም ፖፑላር የሆነችው ስለ ባንዲራ የምታወራው ዘፈን ናት። አምንባታለሁ። ባንዲራችን አረንጓዴ ቢጫ ቀይ ብቻ ናት፣ ሌላ ነገር የላትም። ኃይለስላሴ ጊዜ እንደሱ የነበረው የዘውድ ያለበት የእሳቸውን የነበረው እንጂ በየትምህርት ቤቱ ይለጥፍ አልነበረም። እሺ ዘፈን ነበረች በእውነቱ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው በኃይለሥላሴ ጊዜ የነበረው ዘውድ ያለው በሳቸው መኪና ይውለበለባል ቤተ መንግስት ይውለበለባል ሳቸው ባለበት ነው እንጂ የመንግስት መስሪያ ቤቶች አረንጓዴ ቢጫ ቀይ ነው ከደርግ በኋላ ነው እየለጠፉ እየለጠፉ ባንዲራውን ያበላሽዋት so I really like it ዘፈን ይሄ ዘፈን እደጋግመዋለሁ በየሳምንቱ እሺ እንግዲህ እንዳልኳችሁ በጣም ፖፑላር የሆነው ህዝብ የሚወደው የጥሮታ ዘመን 62 ነው በጣም ፖፑላር ነው ብዙ ሰዎች በ62 ነው የሚወጡት እስከ መጨረሻ እስከ 66 ወይም 67 አይቆዩም ቅድም እንደነገርኳችሁ ደግሞ የሚበዛው ሰው እስከ 70 አይቆይም የማይቆይበት ምክንያት ደግሞ ብዙ ነገር አለው ምክንያት አንድ አበይት የሆኑ አራት ነገሮች አሉ በመጀመሪያ ሰው ከ60 በላይ ሲሆነው ብዙ መስሪያ ቤቶች ያስወጣዋል ሊያብሊቲ ስላለው የተጎዳ እንደሆነ በኢንሹራንስ ጉዳይ ስላለ ከ60 በኋላ ብዙ መስሪያ ቤቶች አያቆዩዋቸውም ከ60 በኋላ ደግሞ ወጥተህ ብዙ ስራ እድል አይገኝ አንዳንዱ ክላይንቶቻችን አሉ በ60 አንድ ያስወጣቸዋል ወደ ስራ ቢመለሱ ኢቭን ኢንጂነሪም ይሆኑ ሌላ ስራም ይሆኑ ደሞዛቸውን ሊያገኙታቸው የሚያገኙት ብሎ አነስ ያለ ስራ በ20-30 ነው እና አንዳንድ ሰዎች እንደዚህ የመሰለ ህይወት ከማሳለፍ ጥሮታቸውን ወጥተው ያላቸውን ገንዘብ ይዘው ይንቀሳቀሳሉ ማለት ነው ስለዚህ 62ቱ በብዙ ሰዎች የተወደደ ነው ፋየር ከመሆነ በፊት ራስን በማግለል ትወጣለህ እና ኢንሹራንስ ይከተላማል ነው ሌላው ብዙ ጊዜ እንደነገርኳችሁ የጤና ጉዳይ ደሞ አለ በድሜ እየጨመረ በመጣን ቁጥር ጤናችን እየወረደ ነው የሚሄደው ጤናችን የሚያስቸግር ደረጃ ላይ ደርሳል ብዙ በሽታዎች ይመጣሉ ስለዚህ በሽታ ያያለን ወይም ደሞ አንዳንድ የጤና ችግር ያለን ለመስራትም ስለማንችል 62ቱ ይመርጡታል ማለት ነው። ሌላው ብዙዎቹ 62ቱ የሚመርጡት ምንድን ነው? ዘመድና ቤተሰብ እርዳታ የሚያስፈልገው አለ። አንዳንዴ ሚስቶቻቸው ሊታመሙ ይችላሉ። አንዳንዴ ልጆቻቸው ሊታመሙ ይችላሉ። አንዳንዴ ደግሞ የልጅ ልጅ ግራንድሳን ግራንድ ኪድስ ይታመማሉ። በሚታመሙበት ጊዜ ልጃቸው ወይም ደግሞ እናታቸው የልጆቹ እናት ማለት ነው ከስራ አቋርጣ ልጆቹ ጋር ከምትቸገር እሷ እየሰራች ግራንድ ፓረንቱ ደግሞ ልጆቹን ተኬር ያደርጋል ወይም ደግሞ ሚስቱም ታማለት ትሆን ይችላለች በምትታመምበት ጊዜ መተካት ያለበት ስለሆነ ጥሩ ተወጥቶ ህክምናዋን የሚያስፈልጋትን ነገር ምግብ አንዳንድ የጤና ነገሮች የሚያስፈልጉ ካለ እያደረገ ይኖራል ማለት ነው በመጨረሻው ደግሞ ብዙ ሰዎች ይፈራሉ ሶሻል ሴኩሪቲ ገንዘብ አይኖረውም ዩዥዋሊ በ2030 ገደማ አይኖረውም የሚሉ ብዙ የሚያወሩ ሰዎች አሉ ይሄ እንደ ሀሳብ ጥሩ ነው ማንሸርሸሩ ሊሆን ግን አይችልም ቢካውዝ ብዙ ሰዎች በሚወጥበት ጊዜ ብዙ ወጣቶች ደግሞ ይገባሉ ወጣቶቹ ደሞዛቸው ትልቅ ነው በጣም ብዙ ነው ስለዚህ የሚተኩ ልጆች እስካሉ ድረስ ሶሻል ሴኩሪቲ ወደ ኋላ ሊቀር አይችልም ፕላስ ደግሞ 20-30 ዓመት እኮ ብዙ ነው እስከዚያን ጊዜ ሌላ ሲስተም ይፈጠር ይሆናል ኮንግረስ ደግሞ ሶሉሽኑን ይፈጥራል በነገራችን ላይ በሶሻል ሴኩሪቲ ደህይቶ የተራቆጠ አገር አይቼም አላቅም ክላይንቶቻችን ከብዙ ስቴቶች ካንትሪስ ናቸው the last 35 years ከጃፓንም ነበሩን ከአውስትራሊያም ነበሩን ከፊሊፒንስ ነበሩን ከራሻ ነበሩን አሉንም አሁንም ከቻይና ከኢንዲያ ከብዙ ሀገር ነው ያሉት none of them ሁሉም እየከፈሉ ናቸው ሁሉም እየከፈሏቸው ናቸው አንዳንዱ እዚያው ሀገራቸው ነው የሚቀመጠው አንዳንዱ ደግሞ ባንካቸው ላይ ይገባል ማለት ነው ገብተው ሲሄዱ ይጠቀምበታል ወይም ደግሞ እዚህ በኤቲኤም አድርገው ያወጡታል ስለዚህ እቺ ብዙ ግሉሚ የሆነች ታሪክ ማለት ሶሻል ሴኩሪቲ ከተወሰነ ጊዜ በኋላ አይኖርም የሚባለው የውሸት እንትን እንደሆነ ነው። ስለዚህ እነዚህ ምክንያቶች ወቸበር የተቀሱን እንደገና አድገማቸው። አንደኛው ከስራ ስለሚወጡ ተሎ ብለው early retirement ያገኛሉ ማለት ነው because ገንዘቡ ይጠቀሙበታል። ሌላው የጤና መቃወስ ምክንያት በጤና መታወክ ምክንያት እስከ 70 ልንቆይ በማን ይችላልበት ጊዜ early withdrawal ያዋጣል ማለት ነው። ሌላው ደግሞ የቤተሰብ ኃላፊነት ቤተሰብ ስንል ልጆቹ ብቻ አይደለም የልጅ ልጅም አለ ያጎት ልጅም አለ አጎትም ራሱ ሊሆን ይችላል ዘመድ አንዳንዴ እርዳታ የሚያስፈልግበት ጊዜ ሲኖር ግራንድ ፓረንትስ ወይም ደግሞ ሸምገል ያሉ ሰዎች እነሱን ቴኬር ያደርጋሉ ማለት ነው። ስለዚህ የህብረተሰቡ ግዳጅ ራሱ ቶሎ እንድንወጣ ያደርገናል ማለት ነው። ሚስትየውም እንደሱ ባልየውም እንደሱ ማለት ነው። ስለዚህ early withdrawal ሁልጊዜ መጥፎ አይደለም። ሁልጊዜ እንደሚወራው ያው ይቀነሳል። ቢቀነስ ይቀነሳ ምክንያቱም ሚሽን እስካለን ድረስ የምንሰራበት ምክንያት እስካለን ድረስ ለምን አንወጣም ነው። እስቲ አሁን ደግሞ ሌላ ጥሩ የሆነች የትግርኛ ዘፈን ላዘፍን። እቺም በጣም ቆንጆ ናት። በጣም ፖፑላር ናት ባይ ዘ ወይ። Let's see over here እነዚህ እንትኖች እንዳይመጡ። አዎ አልመጡም። አዎ that's good. ዘፈን ነበረች እቺ በተለይ ዘፈኗ የአጋሜ አውራጃ ባህል ነው የምትነግረው ነበረች ኦፍ ኮርስ ቪዲዮ ላይ ያያችሁኝ እንጂ ጠላ ጥሩ አለ በጣጅም በጣም የታወቀ ህብረተሰብ ነው እንዲሁም ደግሞ ጥሎ የሚባለው በጣም የታወቀ ምግብ ነው ብዙ ምግብ ባህሎች ያሉት አንዱ አውራጃ ነው ማለት ነው ከትግራይ አጋሜ አውራጃ ኦኬ ምናልባት EPRP የነበራችሁ ግን ሁላችሁም ታውቃታላችሁ የት እንደሆነች because EPRP መጀመሪያ በረሃ እንትኗን ያረጋችሁ አሲምባ አጋሚ ውስጥ ነው የሚገኘው። እሺ ኦኬ እንግዲህ በመግቢያው ላይ እንደነገርኳችሁ የተለያዩ ባንኮች አሉ። አንዳንዴ ለይተናናቃቸውም አንዳንዴ አሰራራቸውም ልዩ ነው። ሰው ምን አይነት ባንኮች አሉ ብንል የሚከተሉት ይሆናሉ። የመጀመሪያው ሴቪንግ ባንክ ነው። ባንኩ ራሱ የሚያረጋው ሴቪንግ ብቻ ነው የሚያስቀምጠው። ሴቪንግ ያስቀምጣል ላስቀምጥ ሰዎች ደግሞ ጥሩ ወለድ ይሰጣል። ከሴቪንግ ደግሞ ኢንቨስት ያረጋል። ሌላ ቦታ ኢንቨስት ይደረጋል። እሱም ገንዘብ ያፈራል ማለት ነው። የሚያስቀምጠው ገንዘብ ያገኛል ማለት ነው። ስለዚህ ሴቪንግ ባንኮች ሴቪንግ ብቻ ናቸው የሚሰሩት። ዩዥዋሊ አንዳንዴ እንደ ሪቴል ማናያቸው ምናገኛቸው ኦንላይን ልናገኛቸው እንችላለን፣ የሎ ፔጅ ላይ ልናገኛቸው እንችላለን። ስለዚህ ሴቪንግ ባንክ ይባላሉ። ሴቪንግ ባንክ እንግዲህ ስትሪክትሊ ሴቭ ያደርጋሉ። ከዚህ በኋላ ሴቭ የሆነው ገንዘብ ደግሞ ዲፖዚት ሌላ ቦታ ኢንቨስት ያደርጉታል። ገንዘቡም ይወርዳል፣ የእኛም ገንዘብ ይወርዳል ማለት ነው። ሌላው ክሬዲት ዩኒየንስ ናቸው። ክሬዲት ዩኒየን ከሌሎች ባንኮች ልዩ የሚያደርጋቸው ነገር አለ። እዚህ ለምሳሌ ፌዴራል ክሬዲት ዩኒየን አለ፣ ሌሎችም አሉ። ኢስተርን ክሬዲት ዩኒየን አለ እዚህ አትላንታ ለምሳሌ። እነዚህ ክሬዲት ዩኒየኖች እንደ ሌላው ባንኮች አይደሉም። የሚያስቀምጡት ሰዎች ባለ ገንዘብ ናቸው። ባንኩን ኦን ያደርጉታል። ስለዚህ በየአመቱ ሴቪንግ ላደረጉ ሰዎች፣ ገንዘባቸው ላስቀመጡ ሰዎች ኢንትረስት ወይም ደግሞ ፕሮፊት ሼር ያደርጋሉ። ስለዚህ ክሬዲት ዩኒየን የሚያስቀምጡት ሰዎች ባንክ ናቸው። ክሬዲት ዩኒየን በጣም ጥሩ ከሚያደርገው ብድር ለመኪና በምንወስድበት ጊዜ ለምሳሌ በጣም አነስተኛ ነው ኢንትረስቱ፣ ወለዱ አነስተኛ ነው። አንዳንድ ብድር ለሌላም ነገር ብንበደር ኢንትረስቱ በጣም ዝቅተኛ ነው። ለምንድን ነው ክሬዲት ዩኒየን የተፈጠረው? አባሎቹን ለማገልገል ነው እንጂ ፕሮፊትን ወስዶ ወደ ሌላ የሚሰጥበት ነገር የለውም። እና ክሬዲት ዩኒየን በጣም ሪዝናብል ናቸው። አንዳንዴ መኪና በ3% እኮ እናገኛለን፣ ሌሎች ግን 12% ነው የሚያስከፍሉ እንደ ክሬዲታችን ማለት ነው። 6ም አሉ፣ 7ም አሉ፣ 9ም አሉ፣ 12 16ም አሉ። ለአንዳንዱ ወደ 18ም ያስገባሉ። ክሬዲት ዩኒየን ግን የምናስቀምጠው ገንዘብ እኛ የምናስቀምጠው ሰዎች እንደ ኦነርስ ሆነን ነው የሚታሰበው። ስለዚህ ክሬዲት ዩኒየን ኮሚኒቲውን ነው የሚያገለግሉ። ክሬዲት ዩኒየን አባሎቹን ሰርቭ ያደርጋሉ። የምናስቀምጠው ሰዎች ኦነርስ ነን። ዴርስ አ ዲፍረንስ። ባንክ ኦፍ አሜሪካ ብትሄዱ ዲፖዚት ብታደርጉ ኦነር አይደላችሁም፣ ትርፍ ብቻ ነው የሚሰጣቸው እንጂ ኦነሮቹ ሌሎች ናቸው፣ ሼር የገዙ ናቸው። በክሬዲት ዩኒየን ግን ሼሩ የሚያስቀምጡት ሰዎች ስለሆኑ ብዙ ነገር የተቃለለ ነገር ነው። እና ክሬዲት ዩኒየን በብዛት የሉም፣ ጥቂቶች ናቸው። ግን አሁን በኤቲኤም ኤኒ ባንክ ለመጠቀም ስለምንችል የማንኛውም ኤቲኤም ሄደን ገንዘባችንን ለማስገባትና ለማውጣት እንችላለን። ግን ጥቅሙ ምንድን ነው? ብድር በምንጠይቅበት ጊዜ በጣም ከባድም አይሆንም። ሌላው ደግሞ ወለዱ የምንበደረው ወለድ ዝቅተኛ ነው የሚሆነው ማለት ነው። ለምንድን ነው ዝቅተኛ የሚሆነው? ኦነርስ ነን እኛ ራሳችን፣ እዚያው በማስገባታችን ኦነር ነን። ሌላው ኮመርሻል ባንክ ናቸው። ኮመርሻል ባንክ በምንልበት ጊዜ ለኮመርሻል ነገሮች ብቻ ነው የሚያገለግሉ፣ ግን አንዳንዴ ለኢንዲቪጁዋልም እየሰጡ ናቸው። ኮመርሻል ባንክ የሚባሉ ለቢዝነሶች የተቋቋሙ ባንኮች ናቸው። አንዳንዱ ግን ለአንዳንድ ፕራይቬት ኢንዲቪጁዋል ካስተመርስ ያበድራሉ ማለት ነው። ዲፖዚት አክሴፕት ያደርጋሉ፣ ሎን ይሰጣሉ፣ እንዲሁም ለኢንቨስትመንት የሚሆን ገንዘብ ብድር ይሰጡናል ማለት ነው። እነዚህ ኮመርሻል ባንኮች ሁልጊዜ የምናያቸው አይደሉም፣ አይታይም አንዳንዴ እንዲያውም። ሌላው ደግሞ ሴቪንግስ ኤን ሎንስ ባንክ ነው። ሴቭ እናደርጋለን እና ሎንም ይሰጣሉ። ይሄም እንደ መጀመሪያው ሴቪንግ ባንክ ነው እና ያስቀመጥነው ገንዘብ ዴይ ሜክ ሎንስ ለሌሎች ይሰጣሉ። usually buying houses ምናምን ለቤት ለሚገዛ እነዚህ savings and loan bank አሁን እንደም በብዛት ይሉም አትላንታ ብዙ ነበሩ at one time በዚያ በሪሴሽን ምክንያት ብዙዎቹ እየጠፉ ናቸው እነዚህም ለቤት ብድር በመንፈልግበት ጊዜ ሊያበድሩን ይችላሉ ስለዚህ ይሄ አንዳንዴ እኛ ብዙ ያስፈልገንም because brokerችን ነው የሚፈልጋቸው እነሱ ስማቸውን ስለሚያውቋቸው ብሮከር ያገኘልናል ማለት ነው እንጂ ጉግል አድርገንም ልናገኝ እንችላለን ዩዥዋሊ ግን ቤት ስንገዛ ብሮከር ስለሚያስፈልገን because ብዙ ፔፐር ወርክ ስላለው ብዙ ውጣ ውረድ ህግ ስላለው እነሱ ይፈልጉናል ማለት ነው ስለዚህ savings and loans bank ምንድን ናቸው ለቤት የሚያበድሩ ናቸው ኢንፋክት አንዳንዱ BANC ነው እንትናቸው ስማቸው ባንክ የሚለውን instead of BANK ከመ ሆነ ተነሳ ባንክ ነው የሚባለው BANC BANC የሚል ጽሑፍ ካገኘን ለሪያል ስቴት ብድር የሚያበድሩ ናቸው ሌላው ደግሞ investment bank ይባላሉ እነዚህ investment bank ደግሞ ለትልልቅ commercial የሆኑ investmentዎች ብድር የሚሰጡ ናቸው እነዚህ usually retail outlet የሚያላቸው retail outlet የላቸው አንደኛ investment ምክር ይሰጣሉ stock እና bondዎች ይገዛሉ ይሸጣሉ በፌደራሊ ደግሞ ኢንሹርድ የሆኑ ናቸው ስለዚህ ኢንቨስትመንት ባንክ ምንላቸው ኖርማሊ እንደ መንገድ ላይ እንደምናየው ዌልስ ፋርጎ እና ባንክ ኦፍ አሜሪካ አይደሉም የኢንቨስትመንት ናቸው ዩዥዋሊ እነዚህ ኦፊስ ውስጥ ነው የሚገኙ ትልቅ ኮምፕሌክስ ላይ ይገኛሉ እነዚህ ስራቸው ለኢንቨስትመንት ብቻ የሚያበድሩ ናቸው እነዚህ ለምሳሌ ግድብ ለመስራት ብንፈልግ ለምሳሌ አንዳንድ ትልቅ ነገሮች ፕሮጀክት ለመስራት ብንፈልግ ለኢንቨስትመንቱ የሚያበድሩ ናቸው ዩዥዋሊ በዌስተርን ካንትሪስ ናቸው ያሉት እንጂ እኛ ጋር እንኳን ብዙ ያለ አመሰኝ ናው ስለዚህ አንዳንድ ብድር በምንፈልግበት ጊዜ ምን አይነት ባንክ ነው መሄድ ያለብን ብለን መጠየቅ ይኖርብናል ስለዚህ ሁሉም አንድ አይነት አይደለም እነዚህ ሰዎች ግን ልታገኙ እነዚህ ባንኮች ልታገኙቸው የምትችሉት እዚህ ባንኮች ልታገኙቸው የምትችሉት በብሮከርስ ናቸው ብሮከር ለማግኘት ይችላላችሁ ብሮከሮቹ ያገናኛችኋል ስለዚህ በቀጥታ ልናገኛቸው አንችልም ዩዥዋሊ ፋይናንሻል አድቫይዘር ብትሄዱ እነሱ ያገኙላችኋል ፋይናንሻል አድቫይዘር ኮንሳልቲንግ የሚያደርጉ በየሎ ፔጅስም አሉ በጉግልም አድርገን ልናገኛቸው እንችላለን ስለዚህ በተለይ ቢዝነሶች ኢንቨስት ለማድረግ በምትፈልጉበት ጊዜ እነ ዌልስ ፋርጎ ላይሰጧችሁ ይችላሉ ላይሰጧችሁ ስለሚችሉ እነዚህን ኢንቨስትመንት ባንኮች ፈልጋችሁ ብድር ለማግኘት ይችላላችሁ ማለት ነው ሁሉም በየአይነቱ different kinds of bank አለው እና እነዚህ ስፔሻላይዝ የሆኑ ባንኮች ናቸው ሞስትሊ ኔም እንደግፈው ክሬዲት ዩኒየን እና ኢንቨስትመንት ባንኮች ናቸው ቢኮዝ አንዳንዴ መንግስት በጣም ብዙ ቁጥጥር ስላላቸው ባንኮቹ ብድር ሊሰጡ አይችሉም ለምሳሌ በቲኬ ሻው የዌልስ ፋርጎ ሲኦ አቅርቤ ነበር three or four years ago ሬዲት አበያ ያለን ማለት ነው የአትላንታ ማለት የሳውዝ ኢስት ማለት ነው ከነሱ አንዱ እስከ 3 ሚሊዮን የሚያበድር ነበረ አንዱ ከ3 ሚሊዮን በታች የሚያበድር ነበረ ሌላው ደግሞ ሲኦ ነበር በጋሽ ዛሬ ወደ 10 ቢሊዮን የሚሆን እዚህ አትላንታ ለብድር የተዘጋጀ ገንዘብ አለ እኮ ነው ያለን ዌልስ ፋርጎ ማለት ነው 10 ቢሊዮን እዚህ አትላንታ ማለት ነው ግን ምንድን ነው ያለው ባንክ አሰራራችን መንግስት በጣም ቁጥጥር ስለሚያደርግልን ስለሚያደርግብን በቀላሉ ልናበድር አንችልም ነው ያለው በቀላሉ ልናበድር የማንችልበት ምክንያት እነዚህ ክራይቴሪያ እነዚህ ክራይቴሪያዎች 1 2 3 4 5 ያሟላ ነው ብድር የሚሰጠው ከተባለ በዚያው መሄድ አለብን ያለው ግን ለነገርም ፈልገው ግን ሁልጊዜ መንገድ ስላለን ውይይት ማድረግ ይኖርባቸዋል መቀራረብ ይኖርባቸዋል ባንኩን ማወቅ ይኖርባቸዋል እንደሱ ካረጋችሁ አንዳንድ ነገሮች ለማለፍ እንችላለን ያለው But generally again, ይሄ እናልፈዋለን የሚል ልናገር አልችልም። ባንኩን አነጋግሩና የምታገኙበትን መንገድ ለማግኘት እንሞክራለን ያለው። እሺ ከዘፈን ላምጣና ላሰማችሁ። አይ ቲንክ አውቺኛ ከከ ሪጎንደር ዘፈናት። ኦኬ ሄር ዊ ጎ። እስቲ እነዚህ ኩኪስ እንዳይመጡ
Here
we go.
ወንድም
አቤት የናት ልጅ መከታይ ክንዴ ትከሻ አንተ ነህ ወንድሜ አንተን ዘመዴ ከምንም አይቀዳ ጀግና ይበገሬ ለማተሙ ማች ነው ሲፈጠር ጎንደሬ ክሩ አይበጠስም ያሰረው መስቀሉ ልክ እንደ ገብርዬ ታማኝ ነው በቃሉ ከገብርዬ እምነቱን ከሳጀግንነቱን ተቀብሎ ጎንደር ያውቃል ማንነቱን አይፈሩም ጎንደሬ ልክ እንደ አባታቸው በራስ መተማመን ድፍረት ውርሷቸው Na 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 na
banapat kurunacho banapat kurunacho yenoral zalalem takabro samacho andana warandanda andana warandanda kabrarro gondane yellayal khodiam zarte honanna tu lemiye etopia ohana hunanna ohana hunanna elele mongazella kasananda gana barbaratu tabot ageta tsangawabach wonderbatun katu yayatasqanallech lehid betan israel kayeru sangalem amnatashin amnatem dabrolla sangalem ohana hunanna ohana hunanna ohana hunanna ohana hunanna
okay በጣም የምትነሽት የጎንደር ዘፈን ነበረች ባክግራውንድ ሲታይም በጣም ደስ ይላል ሰዎች ምስክስታ ሲወዱ በጣም ደስ ይላል ብዙ ሀቅነት ያለው ንግግር ነው የተናገረው እሺ እንግዲህ ወደ ፕሮግራማችን ቀጥልና በብዛት የሚታዩን ሪቴል ባንኮች ይባላሉ ሪቴል ባንኮች አውራ መንገድ ላይ ሆነው አርማቸው አለ እንደ ባንክ ኦፍ አሜሪካ እንደ ሳንትራስት ኦር ዌልስ ፋርጎ ሌሎችም አሉ ማለት ነው ሪቴል ባንኮች ገንዘብ ብቻ ማስቀመጥ አይደለም ግልጋሎታቸው ብዙ ግልጋሎት አላቸው ከሰው ገንዘብ ይወስዱና ለሰው በማበደር ነው የሚያገኙት ለምሳሌ ለሚበደረው ሰው 4% 3% 2% ይሰጣሉ ለራሳቸው ደግሞ 8% 9% ይወስዳሉ ማለት ነው ሶ 1000 ብር ሰው ሲያስቀምጥ ባንኩ 2-3% ይሰጣል በአመት ማለት ነው which is nothing really እነሱ ግን ሲያበድሩ ወደ 8 ከዚያም በላይ ይሆናል በተለይ በክሬዲት ካርድ ጥሩ ክሬዲት ሂስትሪ ከሌለን ብዙ ነው ቻርጅ የሚያደርገው ስለዚህ ገንዘባቸው የሚያገኙት ገቢያቸው የሚያገኙት ከሰው ገንዘብ ይወስዱና ወደ ሌላ ሰው በማበደር ነው ግን ሌላ ሰው በማበደር ስንል ውስጥ ብዙ ነጥቦች አሉ ምናረጋው አንደኛ ሰርቲፊኬት ኦፍ ዲፖዚት የሚባል ይሰጡናል ይሄ ለተወሰነ ጊዜ ካስቀመጥ ይሄን ያህል percentage interest ይባላል እና ሰርቲፊኬቱ እንደ ሰርቲፊኬት የሚያገለግለው 5000 ወይም 10000 ወይም 20000 ዲፖዚት በምናደርግበት ጊዜ ሰርቲፊኬቱ ይሰጡናል ሴቪንግ አካውንት ነው ከዛ ለኛ በየአመቱ ይሄን ያህል ወለድ ከፍላለው ይሉናል ዩዥዋሊ በጣም ትንሽ ነው ይሄ የተቀመጠው ገንዘብ ግን እነሱ ያነግዱታል ያበድሩታል የሚበደር ደግሞ ሁልጊዜ አለ አንዳንዴ ባንክ ከባንኩ ሊበድራል ሶ ቤዚክሊ የተቀመጠውን ገንዘብ ለሰውየው በዚህ አመት ትወስደዋለህ 5 አመት ወይም 10 አመት ወይም 3 አመት ካሉ ስለዚህ ሰውየው ከ3 አመት በፊት አይወስደውም ሰርቲፊኬቱ አለ እነሱ 3 አመት ሙሉ ያበደሩት ያረጋሉ ሶ ጊቭ ኤንድ ቴክ ነው ማድረግ ግን አለባቸው ናው ሌላው የቤት ሎን ይሰጣሉ የቤት ሎን የሚሰጡት ምንድነው እነዚህ ኢንቨስትመንት ባንኮች ሳይሆኑ እነዚህ ሆም ሎንስ በየጊዜው ይሰጣሉ። ለ30 አመት ለ10 አመት ለ20 አመት ይሰጣሉ። ከዛ ገንዘቡ ይወልዳል። በየወሩ ሴኩርድ ነው ይገባል። and እነሱ ደግሞ ያበድሩታል ማለት ነው። let me tell you how it works. ለምሳሌ እኔ 1000 ብር ባስገባ አሁን ባንክ ኦፍ አሜሪካ ባስገባ ባንክ ኦፍ አሜሪካ ደግሞ ሌላ ሰው እሷን ያበድራታል 1000 ስለዚህ ሳይታወቅ 3000 ብር ተፈጠረ ማለት ነው። እኔ 1000 ብር አለኝ ባንክ ኦፍ አሜሪካ 1000 ብር አለው ሌላው ደግሞ ከባንክ ኦፍ አሜሪካ የተበደረው 1000 አለው ገንዘቡ ሚዛኗን ይሄድም ባንኩ ላይ ነው የሚሽከረከረው። ስለዚህ ሳትታሰብ እቺ 1000 እንኳን ራሷ 3 ሰዎች እየተጠቀሙባት ነው ማለት ነው። 3 ሰዎች እየተጠቀሙባት ግን ሁሉም ትርፍ ያገኙባት ነው። ያ መጀመሪያ ያስቀመጥኩት እኔ 3% or 4% ስለኝ 3% እንበለው ያ የተበደረው ሰውዬ ደግሞ ከባንኩ የተበደረው ለሴ 8% or 9% or 10% እናርገው ይቻላል። ኦልሬዲ 7% የነሱ ትርፍ ነው። ሶ ባንክ ክሪኤት የሚያደርገው ገንዘብ ሰርኩሌት የሚያደርገው ሲያበድርና ሰዎች ደግሞ ሲያስገቡ ነው። ስለዚህ ለቤት የሚያበድሩት ሎን ለቤት የሚያበድሩት ሎን በገንዘብ ያመጣላቸዋል ማለት ነው። ኦኬ ሌላው የመኪና ሎን ነው። የመኪና ሎን ዩዥዋሊ ለአምስት ዓመት ይሰጡናል። አሁን እንኳን 7 ዓመትም ተጀምሯል። እሱም ራሱ ከሰው ዲፖዚት የሆነውን ገንዘብ ያስቀምጣሉ። እነሱ ደግሞ ለመኪና ሎን ይሰጣሉ። መኪና ሎኑ በቀጥታ ከባንኩ ላንወስደው እንችላለን። ዲለርሺፑ ላይ አግሪሜንት ያደርጋሉ። ዲለርሺፑ ክሊር ያደርግላቸዋል። ክሊር አድርጎ እነሱ ገንዘባቸውን በየወሩ ይወስዳሉ ማለት ነው። ሌላው ሪፋይናንስ በማድረግም ለምሳሌ መኪና ከአንዱ ተበድረን ወስደናል፣ ሪፋይናንስ እናደርገው እንችላለን። እንደገና ሌላ ሎን እንወስድና እሱ ይከፈላል ማለት ነው። ስለዚህ እነዚህ ሎኖች በሚሽከረከሩበት ጊዜ ገንዘብ እየተፈጠረ መሆኑ ነው። ሰው የቤትም ሎን አንዱ ስራቸው ነው። አውዶ ደግሞ መኪና ብድር በመስጠት ገንዘባቸውን ያዳብራሉ ማለት ነው። ሌላው አንሴኪርድ የሆነ ሎን ልንወስድ እንችላለን። ለምሳሌ የአምስት ሺህ ክሬዲት ካርድ አንሴኪርድ የሆነ ሊሰጡን ይችላሉ። እሱም ራሱ በየወሩ ቻርጅ ያደርጋሉ። ቻርጅ አድርገው ደግሞ ለኦነሮቹ ደግሞ ያው ወለዳቸውን ይከፍላሉ ማለት ነው። እነዚህ ሰርቪሶች በጣም ኢዚ ናቸው። ቢኮዝ ባንኮቹ ፊታችን ላይ ቆም የሚታዩ ናቸው። ዊ ሲ ዘም ኤቭሪ ዴይ፣ ዊ ሙቭ ዘም ኤቭሪ ዴይ። ዲፖዚት ኤቭሪ ዴይ ነው የምናደርገው። በተለይ ቢዝነሶች ከሆኑ ኤቭሪ ዴይ ነው የሚያደርጉት። ኢንዲቪጁዋልስ እንኳን ደግሞ ሲያገኙ ነው ዲፖዚት የሚያደርጉት። እነዚህ ብዙ አይነት ሎኖች ይሰጡናል። ከብዙ አይነት ሎኖች ደግሞ ትርፋቸውን ያገኛሉ ማለት ነው። ስለዚህ ሰርቫይቭ የሚያደርጉት ገንዘቡን በማሽከርከር ነው። ገንዘቡን በማሽከርከር ነው ስላችሁ ምንድን ነው? ተበዳሪ መኖር አለበት። የሚበደር ህዝብ መኖር አለበት። ለሱ ነው አድቨርታይዝ ያደርጋሉ። በብዛት ያገኛሉ። ብዙ ብራንች አላቸው። በየቦታው ብራንች ስላሏቸው የተለያዩ ሰዎች መጥተው ሎንን ይወስዳሉ ማለት ነው። ኦኬ ዛሬ ትንሽ ሙዚቃ እያማሬ ነው። ሌላ ሙዚቃ ላመጣነኝ አሁን ሸብር ሄር okay here we go chim tru da fannat skistal nord bat inchilallen okay here we go I'm gonna ባንኮች ዩዥዋሊ ወለድ ብቻ አይደለም ገቢያቸው። ከወለድ ሌላ ብዙ ገንዘብ የሚያርጉበት ሚስ አለ። አንደኛ ቼክስ ፈን ያለን ባላንስ ያነሰ ከሆነ NSFM ይላል ናን ሰፊሽንት ፈንድ 35 ብር ገደማ ነው ቻርጅ የሚያርጉት። ከዚያ ብዙ ቢሊዮን ነው ገቢ የሚያርጉት። በጣም ትልቅ ገቢ ነው ለነሱ because በሚሊዮን የሚቆጠሩ ካስተመሮች ስላሏቸው በየቀኑ ደግሞ እንደዚህ እድል ሰሚያጋጥም ገቢያቸውን ከፍ ያደርጋል። ሌላው ክፍያችን ከዘገየን ፔናልቲ አለው። ለምሳሌ የሞርጌጅ ክፍያችን ከዘገየ ቅጣት አለው። ከቅጣቱም በጣም ብዙ ገቢ ያገኛሉ። እንዲሁም ደግሞ የሰርቪስ አገልግሎት ለምሳሌ ለቢዝነሶች የተወሰነ በወር ቻርጅ የሚያደርጓቸዋል። በሱ ምክንያትም ብዙ ገቢ ያገኛሉ። ኦቨርድራፍት ፕሮቴክሽን የሚባል አለ። ለምሳሌ ካለን ገንዘብ በላይ የጻፍን እንደሆነ ፕሮቴክት የሚያደርግ እሱም ራሱ ሰርቪስ ቻርጁ ብዙ ገቢ ያገኙበታል። እንዲሁም ደግሞ ካሽርስ ቼክ በምናጽፍበት ጊዜ የሚያስከፍሉን ፊ አለ። ከሱም በጣም ብዙ ነው የሚያገቡት። እስቲ እንግዲህ አንድ ደግሞ ስለ ቲኬ ዛሬ በደንብ አልተነጋገርንም። ትንሽ ላሰማችሁ የቲኬ ማስተዋወቂያችን ማለት ነው። ኦኬ ሄር ዊ ጎ። ኦኬ ድምፁ ጠፍቶ ነበረ። ሄር ዊ ጎ
ቲኬ። በ1984 ዓ ም የጀመረው የቲኬ ግብርና የሂሳብ አገልግሎት ስብስብ ታክሲን በመስራት የሚታወቅ እና ሙያውን ያስመሰከረ ደንበኞቻችን በሕግ ተጠያቂ እንዳይሆኑ ከሙያዊ ምክር ጭምር የ የግልና የድርጅት ግብር ታክሶችን ተገቢውን ድርሻውን ህጉ በሚፈቅደው መንገድ እንዲያገኙ እናደርጋለን። የደሞዝ ስራ እና የወራዊ ሽያጭ ቀረጥ፣ የትርጉም ስራ እና የውክልና አገልግሎት እንሰጣለን። የሰርግና ምረቃ ካርዶች በአማርኛ፣ በትግርኛና እንግሊዘኛ እናዘጋጃለን። አገልግሎቱ ሳይሆን የሚቀንሰው የሚከፍሉት ዋጋ ብቻ በሆነ ክፍያ ከጠበቃ ባልተናነሰ ተመክሯችን ኢሚግሬሽን ስም ለመቀየርና ሌሎች ጉዳዮችን አኩሪ የሆነ ምክርና አገልግሎት ድርጅት ለሚከፍቱ ጀማሪዎች ብቻ ሳይሆን ለሌሎችም በመጠነኛ ዋጋ የሚያኮራና ተወዳዳሪ የሌለው አወንታዊ ሙያዊ ምክር እንሰጣለን። የቲኬ ልምድና የ26 ዓመት የትምህርት ፍሬ የሚቀስሙበት የእውቀት መጋቢ ፕሮግራማችንን በየሳምንቱ ሐሙስ ከ6 እስከ 7 ፒኤም በቲኬ ሾው ቲኬታክስ.com ይከታተሉ። በማያጠራጥር ሁኔታ እውቀቶን ይገነባሉ። ብዙ ጉዳዮች ፈጻሚ ወደሆነ ቲኬ ዘንድ ሲሄዱ ቀና ነው መንገዱ። ቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 404-315-1010 ቲኬ።
እሺ እንግዲህ ዛሬ የነገርኳችሁ የተለያዩ የባንክ ግልጋሎቶች ናቸው። ግልጋሎቶቹን ለማወቅ ከፈለጋችሁ ሁልጊዜ ባንኩ ጋር ትሄዱና ያላችሁን ሀሳብ ታማክራላችሁ እና እነሱ ደግሞ በምን መንገድ ብድር ይሰጧችሁ መሆኑን ይነግሯችኋል ማለት ነው። ሞስት ኦፍ ዘ ታይም ይሄ አይነት ግልጋሎት በመጀመሪያ መሆን ያለበት ከአካውንታንታችሁ ጋር ነው። አንድ ነገር በምታስቡበት ጊዜ ለምሳሌ ቤታችሁ እድሳት ቢያስፈልገው፣ አንዳንድ ነገር ለመግዛት ብታስቡ፣ አንዳንድ ቢዝነስ ለመክፈት ስታስቡ መጀመሪያ አካውንታንታችሁን ታማክራላችሁ። ከዚያ በኋላ ወደ ባንክ ትሄዳላችሁ፣ ወደ ባንካችሁ ማለት ነው። መሰረተ ሀሳቡን ከነገራችኋቸው በኋላ እነሱ በየትኛው አይነት ሎን ድራፍት እንደሚያደርጉላችሁ ያነጋግሯችኋል ማለት ነው። ስለዚህ አንዳንዴ ከመናገርም እንትን ልታደርጉ ትችላላችሁ። እንደዚህ አይነት የብድር ነገር ሲኖራችሁ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በ404-315-1010 ከየትም ስቴት ሆናችሁ ብደውልን ምክሩን ለመለገስ እንችላለን። ዳዝን ማረር መሆን ያለበት ግን በአትላንታ ታይም ደውሉ። ቢኮዝ አንዳንዶቻችሁ 3 ሰዓት ወደኋላ ስለሆናችሁ እናንተ 9 o'clock ስትደውሉ እኔ ጋ ሚድናይት ነው የሚሆነው፣ ከእንቅልፌ እነሳለሁ ማለት ነው። ስለዚህ ኖርማል የኢስተርን ስታንዳርድ ታይም አይታችሁ በ404-315-1010 ብትደውሉልን ማድረግ ያለባችሁን ነገር እመክራችኋለን። ከዚያ ባንክ ቤት ሄዳችሁ ደግሞ እናንተ ተናግራችሁ አንዳንዴ ቢዝነስ ፕላን ያስፈልግ ይሆናል። ቢዝነስ ፕላን ልንጽፍላችሁ እንችላለን። የቲም ስቴት ሆኖ እዚህ ሆነን ልንጽፈው እንችላለን። ቢዝነስ ፕላን ድራፍት እናደርግላችሁ እንችላለን። ከባንኩ ጋር ከተስማማችሁና ቢዝነስ ፕላን አምጣ ከተባላችሁ እዚህ ሆነን ልንሰራላችሁ እንችላለን። ምንም ችግር አይኖረውም። ጽፈን ደግሞ ያው በኢሜይል እንልክላችኋለን። ከዚ በኋላ ወደ ባንኩ ትልካላችሁ ማለት ነው። ቢዝነስ ፕላን በመጻፍ ረጅም ጊዜ አገልግሎት አለኝ። ለብዙ ሰዎችም እዚህ አትላንታ ከተማ በተለይ ጽፌ ያለሁ ተለቅ ያሉ ሎኖችም አነስ ያሉ ሎኖችም ማለት ነው። ስለዚህ ሁልጊዜ አንዳንድ ጥያቄዎች ሲኖራችሁ ደውላችሁ ጠይቁን፣ እንተባበራለን። ለሰርቪሳችን ሁልጊዜ ሰርቪስ ቻርጅ እናደርጋለን። እንግዲህ በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ። ሄር ዊ ጎ። Thank you.